የቀድሞ ከፍተኛ የመንግስትና የገዢው ፓርቲ ባለስልጣን አቶ በረከት ስምኦን ከቀረቡባቸው የሙስና ክሶች በሁለቱ፣ ሌላው የቀድሞ ባለስልጣን አቶ ታደሰ ካሳ ደግሞ በሶስቱ ክሶች ጥፋተኛ ናቸው ሲል የአማራ ክልል ጠቅላይ ፍርድ ቤት ዛሬ በዋለው ችሎት ውሳኔውን አሳወቀ። አቶ በረከት ስምኦንና አቶ ታደሰ ካሳ ከጥረት ኮርፖሬት ጋር በተያያዘ ከተለያዩ ድርጅቶች ጋር በነበሩ የሥራ ውሎች የጥረት ኮርፖሬትን ጥቅም በሚጎዳ መልኩ ተንቀሳቅሰዋል የሚሉ አራት የሙስና ክሶች ቀርቦባቸው ከአንድ ዓመት በላይ ጉዳያቸው በፍርድ ቤት ሲታይ መቆየቱም ይታወሳል። አስቴር ምስጋናው ዝርዝሩን ይዛለች።
ከሙስና ጋር በተያያዘ ከአንድ ዓመት በላይ ጉዳያቸው ሲጠራ የቆየው አቶ በረከት ስምኦንና አቶ ታደሰ ካሳ በአራት የሙስና ወንጀል ክስ ተመስርቶባቸው ነበር። የተከሰሱባቸው ጉዳዮችም አንደኛ የዳሽን ቢራ አክሲዮን ሽያጭ አግባብ አለመሆን፣ ሁለተኛ የዳሽን ቢራ ከእንግሊዙ ዲቬንቱስ ቢቨርትስ ድርጅት ጋር ባደረገው ስምምነት የታየ የገንዘብ ክለት፣ ሶስተኛ ለዲቬንቱስ ኃላፊነት የተወሰነ የንግድ ድርጅት አግባብ ያልሆነ ዋስትና መስጠቱ፣ አራተኛ ደግሞ ዲቬንቱስ ለጥረት ኮርፖሬት ማስገባት የነበረበትን ገንዘብ አለማስገባቱ ናቸው። በአራቱ ክሶች በተደረገው ማጣራትም አቶ በረከት ስምኦን በአንደኛና ሁለተኛ ክስ ስራን በማያመች አግባብ በመምራት የሙስና ወንጀል ጥፋተኛ መሆናቸውን ፍርድ ቤቱ ዛሬ በዋለው ችሎት አስታውቋል። እንዲሁም አቶ ታደሰ ካሳ በአንደኛ፣ ሁለተኛና አራተኛ ክስ የህዝብና የጥረት ኮርፖሬትን ሀብት ጥቅም ማስጠበቅ ሲገባቸው ያንን ባለማድረጋቸው በሙስና ጥፋተኛ ተብለዋል። በዚሁ የክስ መዝገብ ሶስተኛ ተከሳሽ የነበሩት አቶ ዳንኤል ግዛው ደግሞ በተከሰሱባቸው ሶስተኛና አራተኛ ክሶች በነጻ እንዲሰናበቱ ችሎቱ ወስኗል። አቶ በረከት ስምኦን፣ አቶ ታደሰ ካሳና አቶ ዳንኤል ግዛው በሶስተኛው ክስ ጥፋተኛ ሆነው ባለመገኘታቸው በነጻ እንዲሰናበቱ ችሎቱ አስቀምጧል። ተከሳሾቹ አቃቤ ሕግ ባቀረበባቸው የሰውም ሆነ የሰነድ ማስረጃዎች ላይ አሳማኝ ማስረጃ አቅርበው ማስተባበል ባለመቻላቸው ጥፋተኝነታቸው መረጋገጡን ነው ችሎቱ የገለጸው። ተከሳሾቹ የህዝብንና የጥረት ኮርፖሬትን ሀብት በቦርድ ሰብሳቢነትና በዋና ስራ አስፈጻሚነት ሲያስተዳድሩ ሕግን መሰረት አድርጎ ባለመስራትና ለራስ ጥቅም ወይም ለሌላ ሰው ጥቅም ለማስገኘት ስራዎችን በማያመች አግባብ በመስራት ጉዳት አድርሰዋል ተብሏል። ጥፋተኛ በተባሉባቸው የወንጀል ጉዳዮች ዙሪያ የቅጣት ማቅለያ ሀሳብ ካላቸው የተጠየቁት አቶ በረከት ስምኦንና አቶ ታደሰ ካሳ ጥፋተኛ አይደለንም፣ የክልሉን ህዝብ ለመጥቀም የሰራን በመሆናችን እራሳችንን እንደ ጥፋተኛ እናይም፣ በመሆኑም የቅጣት ማቅለያ አናቀርብም ሲሉ ለችሎቱ አስረድተዋል። ችሎቱ በመጨረሻ አቃቢ ህግ አቀርባለሁ ላለው የወንጀል አንቀጾች ማብራሪያ እንዲያቀርብ፣ ተከሳሾቹ ደግሞ ጥፋተኛ በተባሉባቸው ጉዳዮች ከህግ ባለሙያዎች ጋር ተመካክረው የቅጣት ማቅለያ እንዲያቀርቡ ለሚያዝያ 28 ቀን 2012 ቀጠሮ በመስጠት የዛሬውን ውሎ አጠናቋል። እስካሁን የነበረውንና የቀጣዩን የፍርድ ሂደት በተመለከተ ማብራሪያ እንዲሰጡን የጠየቅናቸው የህግ ባለሙያና ጠበቃ አቶ ጌታቸው ወንድም ተከታዩን ብለዋል።
በተለየ ሁኔታ ስንመለከት በጣም ሰፊ የክልሉን ብሎም የሀገሪቱን ሀብት የሚያንቀሳቀስ ድርጅት እንደመሆኑ መጠን በዛ ዙሪያ የሚሰሩ የሙስና ወንጀሎች ሰፊና ውስብስብ እንደሚሆኑ ይታወቃል። በጣም በፍጥነት የሄደ የፍርድ ሂደት ነው። ለምሳሌ በሀገራችን ልምድ እንኳን ስንወስደው የደርግ ባለስልጣናት የቀይ ሽብር ወንጀል ምን ያህል የማጣራት ሂደቱ ምን ያህል ዓመት እንደፈጀ እና የፍርድ ሂደቱ ስንት ዓመት እንደፈጀ ምናውቀው የቀድሞ የጠቅላይ ሚኒስትር ታምራት ላይ ፍርድ ሂደት በጣም ረዥም ዓመት ነው የፈጀ። ስለዚህ ጠይቅ ከምርመራ ሂደቱ ጀምሮ እና መቋጠጥ የሚባል አይደለም የሁለቱ ከወንጀሉ ሰፊ ጥፋትና ከውስብስብነቱ አንጻር።
ዛሬ የጥፋተኝነት ውሳኔ ተሰጥቷል። ቀጣይ ሂደቶችስ ምንድን ናቸው?
ፍርድ ቤቱ የጥፋተኝነት ውሳኔ ሰጥቷል። አሁን ወደኋላ የሚመለስ አይደለም። እነሱ ደግሞ ህዝብን አገልግለናል እንጂ ጥፋት አልሰራንም በሚል ማቅለያ ብለው አቅርበዋል። ይሄ ግን አሁን በክርክሩ ሂደት ላይ የሚጣራ ጉዳይ ነው። በማስረጃ አቃቢ ጋር አስረድቷል። በመከላከያ እነሱም መከላከያ ማስረጃ አቅርበው አሰምተዋል። አሁን አልተከላከላችሁ ጥፋተኛ ናችሁ ተብለዋል። ስለዚህ ወደኋላ ተመልሱ አገልግለናል ህዝብን የሚያስብል የጥፋት ማቅለያ የሚባል የለም። ስለዚህ ቀጣዩ የፍርድ ሂደት ምንድን ነው? አቃቢ ጋር አለኝ የሚለውን የቅጣት ማክረጃ ካለ የቅጣት ማክረጃ ያቀርባል። እነሱ የሚቀበለው ከሆነ በቅጣት መመሪያ መሰረት ወደ ቅጣት ነው የሚሄደው። ቅጣት ውሳኔ በተለዋጭ ቀጣይ ቀጠሮ የቅጣት ውሳኔ ነው የሚተላለፍ።
የህግ ባለሙያና ጠበቃ አቶ ጌታቸው ወንድም ስለሰጡኝ ማብራሪያ አመሰግናለሁ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።